ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 3 2012 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
በሰኔው የባህር ዳርና የአዲስ አበባ ጥቃት ተጠርጥረው በነበሩ ላይ ምርመራውን ማጠናቀቁን ፌዴራሉ ጠቅላይ አቃቤ ሕግ አስታወቀ።
55 ተጠርጣሪዎች ላይ ባህር ዳር ላይ ክስ ለመስረት ዝግጅት ላይ እንገኛለን ማለት ነው። አዲስ አበባ ላይ በተፈጸመውም ጥቃት 140 ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ አለ።
ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ የሰጡትን መግለጫ ዘገባ በአብይ ርዕስ ይዘናል።
ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅም አውለው እንደሆነ ለማጣራት በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቲክ እንደራሴዎች ያቀረቡትን ክስ ተከትሎ የምስክሮች ቃል ዛሬ በይፋ መደመጥ ጀመረ።
ሕግ አስፈጻሚ ሆኖ የሚቀመጠው ፕሬዚደንቱ አንድ ጥፋት ቢያጠፋ ምንድን ነው የሚደረገው የሚለው ላይ ውይይት ተደርጎ ነው። ኃላፊነቱ ጋር የተገናኝ ወንጀል ከፈጸመ ከስልጣን ተገዶ እንዲወርድ የሚያደርግ ለሕግ አውጪው መብት የሚሰጥ አንቀጽ አስቀምጠዋል።
አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ የሕግ ባለሙያ ናቸው። ዘገባ ይዘናል።
ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሰሞኑን በተወሰኑ ዩኒቨርሲቲዎች ላይ የተከሰተውን ችግር በማነሳሳት የተጠረጠሩ ግለሰቦች በተማሪዎች ጥቆማ በቁጥጥር ስር እየዋሉ መሆኑን የሳይንስና ከፍተኛ ትምህርት ሚኒስትርን ጠቅሶ ለመንግስት ቅርበት ያለው ፋና ዘገበ። ባሳለፍነው ቅዳሜ ምሽት በወልዲያ ዩኒቨርሲቲ በሁለት ተማሪዎች መካከል የተፈጠረ የግል ጸብ ወደ ቡድን ግጭት አምርቶ የሁለት ተማሪዎች ሕይወት መጥፋቱና የተወሰኑ ተማሪዎች ላይ ደግሞ ጉዳት መድረሱ ይታወሳል። በተከታዮቹ ቀናትም መሰል ግጭቶች በሌሎች ዩኒቨርሲቲዎች መከሰታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ገልጿል ይላል ዘገባው። ከወልዲያ ባሻገር መቱ፣ ጅማና መደወላቡ ዩኒቨርሲቲዎች ችግር የተከሰተባቸው ዩኒቨርሲቲዎች መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ተናግረዋል። ሚኒስትር ዴኤታው ችግሩን በማነሳሳት የተጠረጠሩ ሰዎችም ከትላንት ምሽት ጀምሮ በቁጥጥር ስር እየዋሉ ነው ማለታቸው በፋና ዘገባ ተጠቅሷል። ተማሪዎቹ ስጋት ስላለባቸው ከግቢ እየለቀቁ መውጣታቸውን ጠቅሰው ከዛሬ ምሽት ጀምሮ ወደ ግቢያቸው እንዲመለሱ እንደሚደረግ ተናግረዋል።
የደቡብ ሱዳን መሪዎች እስከ ትናንት በነበረው ጊዜ ውስጥ እንዲጠናቀቅ የጊዜ ገደብ ተደርጎበት የነበረው የሽግግር የአንድነት መንግስት ምስረታ ባለመከናወኑ ከሀገሪቱ ጋር ያላትን ግንኙነት እንደገና እንደምትፈትሽ ዩናይትድ ስቴትስ አስታወቀች። የደቡብ ሱዳን ፕሬዚደንት ሳልቫኪርና ተቃዋሚው መሪ ሪያክ ማቻር በተስማሙት መሠረት በተወሰነው የጊዜ ገደብ የሽግግር የአንድነት መንግሥት ለመመስረት ባለመቻላቸው እጅግ ማዘኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። ለደቡብ ሱዳን ሕዝብ እንዲህ አይነቱን መሠረታዊ የሆነ የፖለቲካ ፍላጎት ለማሳየት አለመቻላቸው ራሱ የሀገሪቱን የሰላም ሂደት ለመምራት በመቀጠል ብቃታቸው ላይ ጥያቄ ያስነሳል ይላል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሞርጋን ኦርታጉስ ዛሬ ያወጡት መግለጫ።
በኮንጎ ዲሞክራሲያዊ ሪፑብሊክ ከሁለት ምስራቃዊ ክፍላተ ሀገር እየተንቀሳቀሱ ያሉት ታጣቂ ቡድኖች ገዳዩን ኢቦላ ቫይረስ ለመዋጋት እየተደረገ ያለውን ጥረት እያስተጓጎሉ ናቸው ሲል የዓለም የጤና ድርጅት ከሷል። እስካሁን ባለው ጊዜ 3287 ሰዎች ለኢቦላ ተጋልጠው በ1139 2139 መሞታቸውን ሰሞኑን የወጡ ሪፖርቶች ይናገራሉ። የዓለም የጤና ድርጅት ጠቅላይ ጽህፈት ቤት ከሚገኝበት ጄኔቫ ሊዛ ሽላይን ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ምስራቃዊ ኮንጎ ውስጥ የኢቦላ ወረርሽኝ በነሐሴ 2010 ዓመተ ምህረት መከሰቱ ከተገለጸበት ጊዜ አንስቶ ዓለም አቀፍ የጤና ባለሙያዎች ብዙ ውጤት ማስመዝገባቸውንና ለኢቦላ የሚጋለጠው ሰው ቁጥር መቀነሱን ባለፉት ጥቂት ሳምንታት ውስጥም መረጋጋት መታየቱን የዓለም ጤና ድርጅት አመልክቷል። እነዚህ ለውጦች አበረታች መሆናቸውን የጠቆሙት የድርጅቱ ቃል አቀባይ ክርስቲያን ሊንድማየር ሁኔታው አሁንም አሳሳቢ መሆኑን ተናግረዋል።
The risk of reintroduction of Ebola into former hotspots remains high and is contingent.
Ebola ቀደም ሲል ጠንቶ በቆየባቸው አካባቢዎች የመመለሱ አደጋ አሁንም ከፍ ያለ ነው። አካባቢዎቹን ለመድረስ ያለው አስቸጋሪነትና የጸጥታው ሁኔታም ሌላው ስጋት ነው። በመሆኑም ወረርሽኙ የቀጠለውና እየተከሰተ ያለውም እጅግ አስቸጋሪ በሆኑ ውስብስብ ሁኔታዎች ውስጥ ነው። ደካማ መዋቅሮች፣ የፖለቲካ አለመረጋጋት፣ ማህበረሰቡ ባለስልጣናቱን አለማመኑ፣ በውጪ ሰዎች ላይ ያለው ጥርጣሬ፣ በርካታ የታጠቁ ቡድኖች እየተሳተፉ ያሉባቸው እንቅስቃሴዎቻቸው ጥረቱን አደጋች ያደርጉታል።
ምንም እንኳን በጸጥታ ጥበቃው በኩል ያለው ሁኔታ በቅርቡ መጠነኛ መሻሻል ያሳየ ቢሆንም በጤና ባለሙያዎች ላይ የሚጣለው አደጋ ግን አሁንም እጅግ ከፍተኛ መሆኑን የዓለም ጤና ድርጅት አስታውቋል። ባለፉት 10 ወራት ውስጥ ከ300 በላይ ጥቃቶች መሰንዘራቸውን፣ 5 የጤና ባለሙያዎች መገደላቸውንና 70 ባለሙያዎች ላይ ጉዳት መድረሱን WHO ዘግቧል። በጸጥታው መጓደልና በተለያዩ ሲቪል ግንኙነቶች ምክንያት በአካባቢው የሰው እንቅስቃሴ ከፍተኛ መሆኑንና ከተንቀሳቃሾቹ መካከል ለኢቦላ ቫይረስ የተጋለጡ እንደሚገኙባቸውም የድርጅቱ ቃል አቀባይ ሊንድማየር ለቪኦኤ ገልጸው አሁን ቫይረሱ ከከተሞች ለመድረስ አስቸጋሪ ወደሆኑ ገጠራማ አካባቢዎች እየተዛመተ መሆኑን አስታውቀዋል።
አመሰግናለሁ ትዝታ። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የምርመራ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ስልጣናቸውን የራሳቸውን የፖለቲካ ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ቁልፍ ቦታ ያላቸው እንደራሴዎች ተጻራሪ አመለካከቶችን አንጸባርቀዋል። ዴሞክራቲክ እንደራሴዎች ፕሬዚደንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤቱ የስለላ ንዑስ ኮሚቴ ሊቀመንበር አዳም ሺፍ ባደረጉት የመክፈቻ ንግግር ፕሬዚደንት ትራምፕ በዋናው ዴሞክራቲክ የምርጫ ተገዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ላይ ዩክሬን ምርመራ እንድትከፍት ጫና አድርገዋል ብለዋል። ዩክሬን በምስራቅ ክፍሏ ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋትና ቀድሞ ከተለቀቀላት $1 ቢሊዮን 391 ሚሊዮን ዶላር እንዲሰጣት ከመፍቀዳቸው በፊት ምርመራውን እንድትጀምር ተጭነዋታል ብለዋል ሼፍ ባደረጉት ንግግር። እንዲህ አይነቱ ተግባር ካላስከሰሰ ሌላ ምን ያስከስሳል በሚል ጥያቄ መልሰውታል አዳም ሼፍ። ለትራምፕ አጥብቀው የሚከራከሩት ሪፐብሊካን እንደራሴው ዴቪን ኑነስ ግን የምርመራውን ሂደት የቲያትር ሥራና ወንጀል ፍለጋ የሚደረግ የክስ ሂደት ብለውታል። በዝግ ስብሰባ ሲካሄድ የቆየውን ምስክርነት የመስማት ሂደት አንቋሸዋል። ባለሥልጣኖች በትራምፕ ላይ በምስክርነት ቃል የተናገሩትን ሁሉ በጽሑፍ እንዲቀርብ ኑነስ ጠይቀዋል። በሚገባ በሚዲያ የተቀናበረ የስም ማጥፋት ተግባር ነው ብለውታል።
አፍጋኒስታን መዲና ላይ የመንግስት መስሪያ ቤቶች ካሉበት አካባቢ ወጣ ብሎ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ 7 ሰዎች ተገድለዋል። 7 ሌሎች ደግሞ መቁሰላቸውን ባለስልጣኖች ገልጸዋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ጥቃቱ የተፈጸመው የአፍጋኒስታን መንግስት በሁለት ምዕራባውያን ታሳሪዎች ልዋጭ 3 ከፍተኛ ቦታ ያላቸው የታሊባን መሪዎችን ከእስር በፈታ ማግስት ነው። አንድ አሜሪካዊና አንድ የአውስትሬሊያ ተወላጅ ከ3 ዓመታት በፊት በእስላማዊ አማጽያን ታግተው ቆይተዋል።
የኢራቅ መንግስትን የሚቃወሙ ዛሬ በዋና ከተማይቱ ባግዳድ እና ከከተማይቱ ደቡባዊ ክፍሎች ተሰባስበዋል። መንግስት ለሳምንታት ሲያካሂድ ለቆየው የተቃውሞ ምላሽ የመስጠት ከባድ ጫና እንደተደቀነበት ተገልጿል። የመንግስቱ የጸጥታ ኃይሎች በባግዳድ እና በደቡባዊ ከተሞች ላይ በከፈቱት ጥቃት ምክንያት ጋብ ብሎ የቆየው ተቃውሞ ዛሬ በአዲስ መልክ ማገርሸቱ ታውቋል። ባግዳድ ያሉት የተቃውሞ ሰልፈኞቹ የተተኮሱባቸው እምባስ መጪ ጋዝ ያዙትን ቆርቆሮዎች መልሰው በጸጥታ ኃይሎች ላይ እየወረወሩ መሆናቸው ተዘግቧል። ለዜናው የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 3 2012 ዓ.ም ምሽት ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
ኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህጓን ልታሻሽል ነው።
ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት? ገደብ አልነበረውም እኛ ሀገር እስከዛሬ 14 ቀን እየጠየቀ አመት ሁለት አመቱ ሊያራዝመው ይችላል። አሁን ያው አልጸደቀም ገና ሊቀንስ ሊጨምር የሚችላል ቁጥሩ። ግን 14 ቀን ነው መጠየቅ የሚችለው ፖሊስ። ግን በጠቅላላ የሚጠየቀው ከአራት ወር ያበጥም። ይህ ትልቅ ለዜጎች ከፍተኛ የሆነ ጠቀሜታ ያለው ድንጋጌ ነው።
በምሽቱ ዴሞክራሲ በተግባር ዝግጅት ዘገባ ይዘናል።
ስለ ጎጆ የህሙማን ማረፊያ እንነጋገራለን።
ህሙማኖቹ ከመሬት ላይ ከሚታይበት ከዛ ግርግና አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይደፈራሉ፣ ዘረፋ ይፈጸምባቸዋል፣ ብዙ ነገር አለ። ህጻናት ጥቃት ነበር። ሆስፒታል ውስጥ እንዲተኙ ስለማይፈቀድ ገበኞች በሌሊት ያባርሯቸዋል።
ዶክተር ሰላሜነሽ ጽጌ ጎጆ የህሙማን ማረፊያ መስራች ናቸው። ዘገባ ይኖረናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ባለፈው ዓመት ሰኔ 15 ቀን ተካሂዷል በተባለው የመፈንቅለ መንግሥት ሙከራ በተለያዩ ወንጀል ድርጊቶች በተጠረጠሩት 68 ሰዎች ላይ ክስ ለመመስረት ዝግጅቱን ማጠናቀቁን የፌዴራል ጠቅላይ አቃቤ ሕጉ ይፋ አደረጉ። ወንጀሉ በመንግስት መዋቅር ውስጥ በሚገኙ ኃይሎችና አሰራር በመከናወኑ ምርመራውን አስቸጋሪ አድርጎት ነበር ብለዋል። ክሱ በሳምንቱ ውስጥ እንደሚመሰረትም ታውቋል። መለስካቸው አመሃ ዝርዝር አለው።
የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ ዛሬ አመሻሹ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ የወንጀሉ ዋና ዓላማ መንግስትን በኃይል በማስወገድና ስልጣንንም በኃይል በመቆጣጠር ታቅዶ የተፈጸመ መፈንቅለ መንግሥት ነው ብለዋል። ጠቅላይ አቃቤ ሕጉ አክለውም ተፈጽመዋል ያሏቸውን ወንጀሎች በስፍራና በጊዜ ዘርዝረዋል። የወንጀሉ ድርጊቶችን ያቀዱትንና የመሩትንም በስም እየጠቀሱ አስታውቀዋል። በተሰበሰቡ የሰው የቴክኒክና የተለያዩ ማስረጃዎችን ጠቅሰውም በበላይነት የመፈንቅለ መንግሥቱን ያቀዱትና የመሩት አሁን በሕይወት የሌሉት ብርጋዴር ጄኔራል አሳምነው ጽጌ እንደነበሩ ገልጸዋል። በአሁኑ ጊዜ ግን በ66 ተጠርጣሪዎች ላይ ማስረጃው ተጣርቶ ክስ ለመመስረት ዝግጅቱ እንደተጠናቀቀ አቶ ብርሃኑ ጸጋይ አስረድተዋል።
በአጠቃላይ 55 ተጠርጣሪዎች ላይ በአጠቃላይ ክስ ለመመስረት ዝግጅት ላይ እንገኛለን ማለት ነው። አዲስ አበባ ላይ በተፈጸመውም ጥቃት 140 ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ አለ። ከዚህ ውስጥ 5 ተጠርጣሪዎች ጉዳያቸው ምንም እንኳን ከዚህ ጋር ግንኙነት ያላቸው ቢሆንም ከዚህ በመለየት በጦር መሳሪያ ዝውውር እንዲታይ ተደርጎ ክስ የተመሰረተበትና በሂደት ላይ ያለ ሲሆን 61ዱን ለጊዜው በዋስትና እንዲወጡ የተደረገ ሲሆን ከ61ዱ ተጠርጣሪዎች ውስጥ 13ቱ በተጠረጠሩት የወንጀል ጉዳይ በአቃቢ ሕግ የማስረጃ ምዘና ሂደት በቀዳሚ ምርመራ ተደርጎ ያለቀ ስለሆነ ይሄም ለክስ ዝግጁ የሆነበት ሁኔታ ነው ያለው። በአጠቃላይ በአዲስ አበባ ላይ በ13 በባህር ዳር ላይ በ55 ተከሳሾች ላይ በመንግስታዊ ስርዓቱንና በመንግስት ላይ ወንጀል መፈጸማቸው በሰነድና በቴክኒክ ማስረጃ የተረጋገጠ ስለሆነ ክስ ለመመስረት ዝግጅት ላይ የምንገኝ ይሆናል ማለት ነው።
አቃቤ ሕግ ይህን ክስ ለመመስረት ረዥም ጊዜ እንደወሰደበትም አቶ ብርሃኑ አላስተባበሉም። ይሁንና ለዚህ በቂ ምክንያት አለ ይላሉ።
እንግዲህ ይህ ወንጀል በመንግስት መዋቅር ውስጥ ባሉ ግለሰቦች የተፈጸመና ሁሉን ጥንቃቄ በማድረግና የመንግስት መደበኛ ስራዎችን ለመስራት በማስመሰል ከፍተኛ ዝግጅት ሲደረግ የነበረ መሆኑ ነው። የወንጀል ምርመራው ከወንጀል ውስብስብነትና ቀደም እንዳልኩኝ መንግስት ውስጥ ሆኖ ከተፈጸመው ሁኔታ አንጻር ስናይ ረጅም ጊዜ የወሰደ ነው። እንግዲህ በሁለቱም ቦታዎች የተጀመረውን ምርመራ ለማጠናቀቅ በወንጀል የተሳተፉ ተጠርጣሪዎችን እንደየተሳትፏቸው የወንጀል ክስ ተዘጋጅቷል።
በአዲስ አበባና በባህር ዳር የተፈጸመው ግድያ ተያያዥነቱን በተመለከተም ከጋዜጠኛ የቀረበ ጥያቄ ነበረ። በሁለቱ ከተሞች የተፈጸሙት የወንጀል ድርጊቶች ያላቸው ቁርኝት ጠንካራ ለመሆኑ አቃቢ ሕግ ምን ያህል እርግጠኛ ነው የሚል ነበረ። የአማራ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ሕግ አቶ ገረመው ገብረ ጻድቅ መልስ ሰጥተውበታል።
የአዲስ አበባውና የባህር ዳርን በተመለከተ የመጣው የቴክኒክ ግንኙነትና የምርመራ ቡድኑም ሪፖርት የሚያሳየው ሁለቱ ድርጊቶች ግንኙነት እንዳላቸው ያሳያል። ምን ያህል ጠንካራ ነው፣ ምን ያህል ጠንካራ አይደለም የሚለው በፍርድ ቤት በሚደረግ ሙግት የሚፈተን ነው የሚሆነው። አሁን ባለው ሁኔታ ክስ ለመመስረት የሚያስችል ምክንያት እንዳለ ያሳያል። ግንኙነት እንዳለ በዚህ ደረጃ ማለት ነው። በዚህ ደረጃ ይሄን ያሳያል። ከዛ በኋላ ግን ክርክር ራሱ የሚደረግበት ነው የሚሆነው። አቃቢ ክስ መሰረተ ማለት አልቲሜትሊ ውሳኔ ያገኘ ማለት አይደለም። ማለዚያ እዚሁ ደምድመን እንሄድ ነበር። የደረሰበትን መረጃ ሰጠናል። ክስ ይመሰረታል። በክሱ ላይ ደግሞ ሙግት ይካሄድበታል። መጨረሻ ላይ ፍርድ ቤቶች የሚሰጡት የመጨረሻ ቨርዲክት ነው ይህንን ሊያረጋግጥ የሚችለው እና በዚያ ደረጃ ሊወሰድ የሚል ነገር ነው ያለን።
የፌዴራል ጠቅላይ አቃቢ ሕጉ አቶ ብርሃኑ ጸጋይም ተጨማሪ ማብራሪያ ሰጥተዋል።
የክሱ ቦታዎችን በተመለከተ ዋናው የሁለቱ ወንጀሎች ግንኙነት ምንድን ነው የነበረው ድርጊት የሚለውን ነገር ነው ያብራራ ነው። በምርመራ ያገኘ ነው ማለት ነው። ከዚህም ማን ጠርቶ ለማን ተልኮ እንደሰጠ፣ ከዛ በኋላ ያ ተልኮ ወስዶ የመጣ ሰው ምን እንደፈጸመ አብራርተናል። ትክክል ነው ትክክል አይደለም የሚል ምንድን ነው የሚቀርበው? ምን እንድናብራራ ነው የተፈለገ የሚለው ነገር አልገባኝም። ስለዚህ ያንን ተልኮ ነው ያብራራ ነው። ስለዚህ ክሱም የሚመሰረተው በህጉ ላይ ባለው አንደኛ ወንጀሉ በተፈጸመበት ቦታ አዲስ አበባ ላይ የተፈጸመ ወንጀል አለ፣ ባህር ዳር ላይ የተፈጸመ ወንጀል አለ። ሁለቱ ወንጀሎች ደግሞ አባታቸው መነሻቸውም አንድ ነው፣ ግን ደግሞ ድርጊቶቹ የተለያዩ ናቸው። ስለዚህ እሱን መሰረት በማድረግ ስልጣን ባለው ፍርድ ቤት እና ወንጀሉ በተፈጸመበት ቦታ መሰረት ተደርጎ ክስ የተመሰረተ መሆኑን ማንሳት ነው።
አቶ ብርሃኑ እንደገለጹት አቃቢ ሕግ ክሱን በዚህ ሳምንት ውስጥ ስልጣን ላለው ፍርድ ቤት እንደሚያቀርብ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በደምቢዶሎ ዩኒቨርሲቲ ውስጥ ተከስቶ የነበረ የተማሪዎች ግጭት መብረዱን የዩኒቨርሲቲው ፕሬዚደንት ዶክተር ለታ ተስፋዬ ገልጸዋል። ከትላንት በስቲያ ሰኞ አንድ ተማሪ ማንነቱ ባልታወቀ ግለሰብ መገደሉንም ፕሬዚዳንቱ ተናግረዋል። በመቱ ዩኒቨርሲቲም ተማሪዎች ወደ ትምህርት እንዲመለሱ ውይይት መካሄዱን ዩኒቨርሲቲው አስታውቋል። ናኮር መልካ ዝርዝሩን ያቀርባል።
ባለፈው ሰኞ በደምቢዶሎ ዩኒቨርሲቲ ውስጥ ተከስቶ በነበረው አለመረጋጋት የአንድ ተማሪ ሕይወት ማለፉን የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ ተናግረዋል።
ይሄ ነገር የተፈጠረው ሰኞ ዕለት ነው። ተማሪዎች ላውንች ወይም ካፍቴሪያ አካባቢ ነው የተፈጠረው። ወደ አንድ ሰዓት ከሀያ አካባቢ ነው የሚሆነው። ሰዓቱ የተወሰኑ ልጆች ሲጮው ነበረ። ሌላው ድንጋይ ይወረውራል፣ ሌላው ይሮጣል። በዚህ መሀል ነው አንድ ልጅ የወደቀ መሀል ላይ የወደቀውን ልጅ ስናነሳ እንደ አጋጣሚ እየደማ ነበር ማለት ነው። ከዛ ወደ ክሊኒክ እንዲታይ ተደረገ። ትርሙ በላይ ሲሆን ወደ ሆስፒታል ነው የተወሰደ ያለፈ ማለት ነው። አሁን ግን ያለው ሁኔታ ዩኒቨርሲቲ ማኔጅመንት እንዲሁም የተማሪዎች ተሰብስቦ ትናንትና በሀገር ሽማግሌዎች፣ በሃይማኖት አባቶች እና በአባገዳዎች ተጠርቶ ሲመከሩ ነበረ። አንዳንድ ሀሳብ አንድ ያሉት ችግሮች ተወያይቶ አሁን ሰላማዊ መማር ማስተማር ሂደቱ እንደቀጠለ ነው ማለት ነው። ወደ ነበረበት ተመልሶ ልጆቹም ትምህርታቸውን ጀምረዋል ማለት ነው። ዛሬ
ከተማሪው ግድያ ጋር ተያይዞ አራት ሰዎች ቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ብለዋል ዶክተር ለታ። የሃይማኖት አባቶች፣ አባገዳዎችና የሀገር ሽማግሌዎች ሁሉንም ተማሪዎች በማወያየት ለወደፊቱም ተማሪዎች መሰል ግጭቶች ውስጥ እንዳይገቡ ምክር እንደሰጧቸው ተናግረዋል። በመቱ ዩኒቨርሲቲ ውስጥም ሰኞ ጠዋት ተከስቶ በነበረው ግጭት ተፈጥሮ የነበረው አለመረጋጋት መቀረፉን የዩኒቨርሲቲው ህዝብ ግንኙነትና ውጭ ጉዳይ ኃላፊ አቶ ውልቀባ አሰፋ ገልጸዋል።
ይህን ነገር እንግዲህ በዩኒቨርሲቲው ማህበረሰብ እንዲሁም በጸጥታ ኃይሎች ርብርብ ተደርጎ እንቅስቃሴው በቁጥጥር ስር ውሎ ነው ያለው። አሁን የሚያሰጋ ነገር ይወዳል። እርግጠኛ እና ማስተማር ሁኔታ ወደ ጊዜ ተቋርጦ ነው ያለው። ተማሪዎቹ መጠን መግባት የደረሰባቸው ተማሪዎች ሕክምና በሆስፒታል ሕክምና አግኝተው ብዙዎቻቸው ወጥተዋል። አንድ ሶስት የሚሆኑ ልጆች ደግሞ በሆስፒታል ሕክምና የተደረገላቸው ነው ያሉት ማለት ነው። አሁን እንግዲህ ያው በወላጆች ማወቅ ያለባቸው ችግሩ የተከቱ ነበሩም ያለ መግባባት የከፋ ጥፋት ሳያደርስ ቁጥጥር የዋለና ለህይወት የሚያሰጋ አንዳች ነገር እንደሌለ አውቀው መረጋጋት አለባቸው።
በዋናው ግቢ አንድ ህንፃ ላይ ማንነቱ ባልታወቀ ግለሰብ ተነስቶ የነበረው እሳትም ቁጥጥር ስር ውሏል። በተማሪዎችም ላይ ያደረሰው ጉዳት የለም ብለዋል። ተማሪ ዮሐንስ በቀለ በዩኒቨርሲቲው ስላለው ሁኔታ ተማሪዎች የችግር ምንጭ ከመሆን የችግር መፍትሄ መሆን አለባቸው ብሏል።
አንዳንድ ነገሮችን ለመፍታት ግኝቶች እየተደረጉ ነው። ችግር ደግሞ ለመፍታት ሁሉ እየሰራ ነው ያለው። የሀገር ሽማግሌና የእምነት አባቶች ከግቢ ርቋያቁ ችግር እንዳይፈጠር ሁሉም አካል እያደረገ ያለው ያልፈሶ በህግ መጠየቅ ነው ያለበት። ሁሉም ደግሞ የችግሩ መፍትሄ ነው መሆን ያለበት። ተስማምቶ ሁሉም ወደ አንድ የሚያመጣ ነገር የጋራ ነገሮቻችን ላይ ስንሰራቱ ነው አሪፍ ነው ነው የሚለው።
ከመቱ ከተማ አገር ሽማግሌዎች መካከል በተማሪዎች መካከል መቃቃር እንዳይኖር እየሰራን ነው የሚሉት አቶ ኃይሉ ለገሰ ናቸው። እነዚህ ተማሪዎች ባሳለፉት ውጣ ውረድ ሁሉ ቤተሰብ ድርሻውን ተወጥቷል። ከየትኛውም ስፍራ ቢመጡ የሀገር ሀብት ናቸው። ወደ ከተማችን ሲመጡ ደግሞ እኛ ትልቅ ኃላፊነት፣ ትልቅ አደራ አለብን ማለት ነው። እንግዳን የምንቀበልበትና የምናስተናግድበት ትልቅ ወግና ባህል አለን። ተማሪዎች ሊተባበሩ እንደሚገባ እንመክራለን። ዩኒቨርሲቲ የተለያዩ ሃይማኖት፣ ማንነት የሚታይበት ትንሹ ሀገር ስለሆነ ትኩረታቸውን እንዲሰበስቡ፣ እንዲገናኙ ምክንያት ስለሆናቸውም ትምህርት ትኩረት ሰጥተው በትምህርታቸው በመበርታት በመፋቀር፣ በመከባበር፣ በመተሳሰብና በመመካከር እንዲኖሩ እንመክራቸዋለን። በየትኛውም ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ላይ ጥቃት እንዳይፈጸምና ጥቃት ፈጻሚዎች በሕግ እንዲጠየቁ የሚጠይቅ ሰላማዊ ሰልፍ ዛሬም በአምቦ ሁለተኛ ደረጃና መሰናዶ ተማሪዎች በምዕራብ ሸዋ ባኮና በምዕራብ ሐረርጌ መቻራ መካሄዱ ታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
የሐዋሳ ከተማ ወደ ስሟ እየተመለሰች ነው ሲሉ የከተማይቱ ከንቲባ አስታውቀዋል። የሲዳማ ህዝበ ውሳኔ ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት እንዳደረገም ተናግረዋል። በህዝበ ውሳኔው ላይ ድምፅ ለመስጠት 2 ሚሊዮን ሰዎች መመዝገባቸውን ብሔራዊ የምርጫ ቦርድ አስታውቋል። በሌላ በኩል በደቡብ ክልል ጸጥታ በማደፍረስና በተለያዩ ወንጀሎች የተጠረጠሩ ባለሥልጣናት በቁጥጥር ስር መዋላቸውን የክልሉ መስተዳደር አስታውቋል። ዮናታን ዘብዴዎስ ከሐዋሳ ዝርዝር አለው።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየኔ ዛሬ ለጋዜጦች በሰጡት መግለጫ የሐዋሳ ከተማ ወደ ሰላማዊ እንቅስቃሴ መመለሷና መደበኛ የንግድ መዋዕለ ምደባና የአገር ጎብኚዎች እንቅስቃሴ በጥሩ ሁኔታ የተካሄደ መሆኑን ተናግሯል። በከተማው ነዋሪዎች ዘንድ ተፈጥሮ ነበር ያሉትንም ስጋትና ጥርጣሬ ለማስወገድ ጥረት ተደርጓልም ብሏል።
ሐዋሳ ከተማ ባለፉት ወራት በሰራናቸው ስራዎች ከህብረተሰቡ ጋር በርካታ ለውጦች መጥተዋል። በዋናነት ትኩረት አድርገን ስንሰራበት የነበረው በከተማ አስተዳደራችን የሰላምና የጸጥታ ጉዳይ ነው። ሁላችሁም እንደምታውቁት በሐዋሳ ከተማ ከ2010 ጀምሮ የሰላም ሁኔታው ጥሩ ያልነበረና አለመረጋጋቶች የነበሩበት ግጭቶች ያጋጠሙበት ሁኔታ ነው የነበረው። በ2010 በተለየ ሁኔታ 2011 ላይ ይሄ ሁኔታ መጠኑ ይቀንስ እንጂ በህዝባችን ዘንድ በነዋሪው ዘንድ ስጋቶች የነበሩበትን ሁኔታ አሳልፈ ሰርተናል። ስለዚህ እንደ ከተማ አስተዳደር ይሄንን ሁኔታ የመቀየር ስራ ነው ትኩረት አድርገን ስንሰራ የነበረው። በእነዚህ ሁኔታዎች ትኩረት አድርገን በሰራንበት የከተማው የሰላም ሁኔታ አሁን በፍጹም ሰላማዊ ሁኔታ ላይ የሚገኝ ነው። ከተማ አስተዳደሩ እና ህዝቡ በሰራው ስራ የከተማችን ነዋሪዎች ይሄንኑ ተጠናክሮ እንዲቀጥል ከከተማ አስተዳደሩ ጋር አብረውም እንዲሰሩ፣ ወደ ከተማችንም የሚመጡ እንግዶች ያለ ስጋት ከተማዋ ፍጹም ሰላም ሆና ቀድሞ የምትሰጠውን አገልግሎት ወይም የቱሪስት መዝናኛነቷን የኢንቨስትመንት መዳረሻነቷን የቀጠለች ስለሆነ ይህንኑ ለማግለጽ ነው።
የሲዳማ ክልል ውሳኔ ህዝብም ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት አድርጎ ላይ ያሉት ምክትል ከንቲባው በሐዋሳ ከተማ የተመዝጋቢዎች ቁጥር አነስተኛ ነው የሚባለው ተጨባጭ አይደለም ነው ያሉትም።
ምዝገባ መጠኑን በተመለከተ ቁጥሩን ምርጫ ቦርድ የሚገልጸው ቢሆንም እኛም ከምርጫ ቦርድ ባገኘነው መረጃ አሁን በከተማችን የተመዘገበው የነዋሪዎች ቁጥር ዝቅተኛ ነው የሚል እምነት የለን። አሁን ከምርጫ ቦርድ ያገኘነው እስከ ትናንት ድረስ ባለው ወደ 75% የከተማው ነዋሪ ድምጽ መስጠት የሚችለው ተመዝግቧል።
በምርጫ እንዳይሳተፉ ተፈልገው መታወቂያ እንዳይሰጣቸው ተደረጉ የከተማው ነዋሪዎች አሉ የተባለውን በተመለከተ ምክትል ከንቲባው የሚከተለውን አስገንዝበዋል።
የመታወቂያ ካርድ አሰጣጥ አሰራር ስርዓት አለ። ሁላችሁም እንደምታውቁት ይሄ ሪፈረንደም አዋሳን ጨምሮ በሁሉም የሲዳማ ወረዳዎች ውስጥ እንደሚካሄድ፣ አንድ ግለሰብ ለመመዝገብ የሚያስፈልገው ቅድመ ሁኔታዎች ምን እንደሆኑ አስቀድሞ ምርጫ ቦርድ መረጃ ሰጥቷል። የከተማ አስተዳደሩ መረጃ ሰጥቷል። በዚህ መሰረት አንዱ መስፈርት ሆኖ የተቀመጠው በከተማ ውስጥ 6 ወር የኖረ እና የነዋሪነት መታወቂያ ያለው መሆን እንዳለበት ተገልጿል። ስለዚህ ይህንን ሪፈረንደም ለመሳተፍ የሚፈልግ አካል በሙሉ በቅስቀሳ ወቅትም ከቅስቀሳ በፊትም በነበሩ ጊዜያቶች እንዲወስድ ሁሉንም ምቹ ሁኔታዎች ተመቻችተዋል። ወደዚህ ምዝገባ ከተገባ በኋላ የተወሰነ አንድ ቀበሌ ላይ ትናንት መታወቂያ አልተሰጠንም ይታደስልን የሚል ጥያቄዎች ቀርበዋል። የመጡት አካላት በርከት ብለው በቁጥር የመጡ በመሆኑ በወቅቱ የቀበሌው አስተዳደር ወረፋ ጠብቀው ለማስተናገድ ተሞክሯል። እናንተም ሄዳችሁ ማረጋገጥ ይቻላል። አሁንም የመታወቂያ የማደስ ስራው እየተሰጠ ነው ያለው። ከዚህ ውጪ አንደኛውን ምልክት ለመምረጥ አንደኛውን ምልክት ደግሞ እንዳይመርጥ ለማድረግ የሚባለው የተሳሳተ ነው። ሁለቱም ምርጫዎች በተገቢው ምርጫ ቦርድም ለጥፏል በሚመለከተው ቦታ። ይሄኛውን ምረጥ ይሄኛውን አትምረጥ የሚል ጫናም በከተማ አስተዳደራችን የተፈጠረ አይደለም። በዚህ ሁኔታ የሚፈጠር አካል ካለም ተገቢነት የሌለው ስለሆነ እንደ ከተማ አስተዳደር ይሄንንም ለመከላከል የምንሰራ ነው።
የውሳኔ ህዝብ ስራ በመንግስት የልማት ስራዎች ላይ ጫና አሳድሯል ተብሎ ከጋዜጠኞች ለቀረበላቸው ጥያቄም የለም፣ እንዲሁም ከወትሮ በተለየ ሁኔታ የልማት ስራዎች እየተሰሩ ይገኛሉ ነው ያሉትም። ለከተማው ሰላምና ደህንነት ስጋት የሆኑ ነው ያሉትን እንደነ ሺሻ ማጨሻና መቃሚያ ቤቶች ያሉ ህገወጥ የንግድ እንቅስቃሴ መዝጋትና በጎዳና ላይ ያሉ ዜጎችን የማንሳት እንዲሁም ወደ መደበኛ ኑሯቸው የመለስ ስራም ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር እየተሰራ መሆኑን ተናግሯል።
ከፌዴራል መንግስት ጋር በመተባበር 5 ግብረሰናይ ድርጅቶች ጋር ውል ተፈርሟል። በተፈረመው ውል መሰረት 403 የሚሆኑ ህጻናት ከጎዳና ላይ ለማንሳት እንደ ከተማ አስተዳደር ስራው ተጀምሮ አሁን የዝግጅት ስራው ተጠናቆ እነዚህን 403 ህጻናት ከጎዳና ላይ በማንሳት ለሚቀጥሉት 2 ዓመታት የማደሪያም መሰረታዊ የኑሮ ፍላጎታቸውን በሚያሟላም ሁኔታ ተጠብቆ ትምህርት እንዲያገኙ ተደርጎ ስልጠናም እንደዚሁ እንዲያገኙ ተደርጎ ህይወታቸው የሚቀየርበት ሁኔታ እየተሰራ ነው ያለው።
ምክትል ከንቲባው በከተማው የተባባሰ የመጣው የኑሮ ውድነትም ከሀገሪቱ አጠቃላይ የሰላምና የጸጥታ ነባራዊ ሁኔታ ጋር የተያያዘ ነው ብለዋል። በሌላ በኩል ለውሳኔ ህዝብ 2 ሚሊዮን መራጮች መመዝገባቸውና ሂደቱም ሰላማዊ በሆነ መንገድ በመከናወን ላይ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ አስታውቀዋል። ይህ በእንዲህ እንዳለ በተመሳሳይ ክልሉ ወደ ሰላም መመለሱን የክልሉ ምክትል ርዕሰ መስተዳድር አቶ ሬስቱ ይርዳው ገልጠዋል። የህግ የበላይነትም የማስከበር ስራ የተሰራ መሆኑንም ተናግሯል።
ህግ መከበር አለበት። ዜጎች ዋስትናቸው ህግ ነው። ከፈጣሪ በታች ህግ የማስከበር ጉዳይ እኛ እጅ ነው ያለው። አሁንም ከጀርባ ሆነው የሚያሸብሩ ከሆነ ለሰላምና ደህንነታችን፣ ለህብረተሰቡ ሰላምና ደህንነት አደጋ ነው የሚሆኑ። ስለዚህ እዚህ ላይ የተጠናከረ ስራ መስራት ያስፈልጋል።
በደቡብ ክልል በተለያዩ የመንግስት ስራ ኃላፊነት ላይ ተቀምጠው የክልሉን ጸጥታ በማወክና በተለያዩ ወንጀሎች በመሳተፍ ከተጠረጠሩ 129 ሽማምንቶች 137 በቁጥጥር ስር መዋላቸውን የክልሉን መስተዳደር ጠቅሶ የመንግስት ቴሌቪዥን ዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ሐዋሳ ወደ ሰላሟ እየተመለሰች መሆኗንና የሲዳማ ውሳኔ ህዝብም ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት ማድረጉን የከተማይቱ ከንቲባ ካሳወቁበት የዮናታን ዘብዲዮስ ዘገባ ወደ ተከታዩ ቅንብር እናልፋለን። ዮናታንን አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የምርመራ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ስልጣናቸውን የራሳቸውን የፖለቲካ ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ቁልፍ ቦታ ያላቸው እንደራሴዎች ተጻራሪ አመለካከቶችን አንጸባርቀዋል። ዴሞክራቲክ እንደራሴዎች ፕሬዚደንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤቱ የስለላ ንዑስ ኮሚቴ ሊቀመንበር አደም ሺፍ ባደረጉት የመክፈቻ ንግግር ፕሬዚደንት ትራምፕ በዋናው ዴሞክራቲክ የምርጫ ተገዳዳሪያቸው በቀድሞው ምክትል ፕሬዚደንት ጆ ባይደንና በልጃቸው ሃንተር ባይደን ላይ ዩክሬን ምርመራ እንድትከፍት ጫና አድርገዋል ብለዋል። ዩክሬን በምስራቅ ክፍሏ ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋት የተባለና በዩናይትድ ስቴትስ የተወካዮች ምክር ቤት ቀደም ሲል ከተፈቀደላት $1 ቢሊዮን አግተውት የነበረውን $391 ሚሊዮን መልሰው ከመልቀቃቸው በፊት ምርመራ እንድትጀምር ተጭነዋታል ብለዋል ሺፍ ባደረጉት ንግግር በጆ ባይደን ላይ። ለትራምፕ አጥብቀው የሚከራከሩት ሪፐብሊካን እንደራሴ ዴቪን ኑነስ ደግሞ የምርመራውን ሂደት የቲያትር ሥራና ወንጀል ፍለጋ የሚደረግ ሂደት ብለውታል። በዝግ ሲካሄድ የቆየውን የእማኝነት ቃል የመስማት ሂደትም አንቋሸዋል። ባለሥልጣኖች በትራምፕ ላይ የተናገሩት ሁሉ በጽሑፍ እንዲቀርብ ኑነስ ጠይቀዋል። በሚገባ የተቀናበረ በሚዲያ የሚካሄድ የስም ማጥፋት ተግባር ነው ብለውታል ሂደቱን እንደራሴ ኑነስ። ፕሬዚደንት ዶናልድ ትራምፕ ሥልጣናቸውን ለግል የፖለቲካ ጥቅም አውለዋል በሚል በዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች የተሰማውን ውንጀላ ተከትሎ ዛሬ የተጀመረውንና የምስክሮች ቃል በይፋ እየተሰማ የሚገኝበትን ኢምፒችመንት የሚባለውን የሕግ ሂደት ምንነት እንዲያብራሩ የሕግ ባለሙያ ጋብዘናል። አሉላ ከበደ ነው ያነጋገራቸው። ባለሙያው ራሳቸውን አስተዋውቀው ይጀምራሉ።
ስሜ ደረጀ ደምሴ ይባላል። ቦስተን ማሳቹሴትስ ደምሴ ኤን ቸርች በሚባል ህግ ቢሮ ውስጥ ፓርትነር ነኝ። ላለፉት 22 ዓመታት በህግ ጠበቃነት በተለያዩ ስቴቶች እየሄድኩ ህገ መንግስቱን የሚመለከቱ የተለያዩ የህግ ጉዳዮች በጣም ብዙ ኬዞች ሰርቻለሁ። የሲቪል ራይት ኬዞችን መንግስትን በመክሰስ የተለያዩ ኬዞች ላይ ሰርቻለሁ።
አቶ ደረጀ ደምሴ በቅድሚያ ለትውውቁ አመሰግናለሁ። ሙያና ልምዶ ከምንወያይበት ርዕሰ ጉዳይ ጋር ያላቸውን ተዛምዶ ያመላክታል። የዩናይትድ ስቴትስ ምክር ቤት አንድን ሲቪል የመንግስት ባለስልጣን በወንጀል የሚከስበትና ከኃላፊነት እስከ ማስነሳት ለሚደርስ በህግ የሚወሰድ እርምጃ የሚያበቃ ሂደት ፕሬዚዳንት ዶናልድ ትራምፕ ራሳቸው የተከሰሱበት የመጀመሪያው ይፋ የምስክሮች ቃል የሚሰማበት በሁሉም መልኩ ታሪካዊ የሚሰኝ ሂደት ዛሬ ተጀምሯል። ይሄ በእንግሊዘኛው አጠራር ኢምፒችመንት የተባለ የተከሰሰው ሰው አንድ ከፍተኛ የመንግስት ባለስልጣን ጥፋተኛ ሆኖ ከተገኘ ፕሬዝዳንቱን ጭምር ከስልጣን ሊያስወግድ የሚችል ይህ የህግ ሂደት እንዴት ነው የሚሰራው? አንድ የዩናይትድ ስቴትስ ፕሬዝዳንት ከስልጣን ሊነሳ የሚችለውስ ምን ተደርጓል ተብሎ ሲታመን ነው?
እንግዲህ በአሜሪካ ህገ መንግስት የመንግስቱን መዋቅር በሚያስቀምጥበት ጊዜ 3 የተለያዩ ክፍሎች አለው። እነዛ 3 ክፍሎች የህግ አውጪ፣ የህግ አስፈጻሚና ፍርድ ቤት ናቸው። ህገ መንግስቱን በሚያወጡበት ጊዜ አንድ ትልቅ ጥያቄ ተነስቶ የነበረው ህግ አስፈጻሚ ሆኖ የሚቀመጠው ፕሬዚደንቱ ጥፋት ቢያጠፋ ምንድን ነው የሚደረገው የሚለው ላይ ውይይት ተደርጎ ነበር። ተራ ጥፋት፣ የግል ጥፋት ሳይሆን ሃይ ክራይም ኤንድ ሚስዲሚነር ብለው አስቀምጠውታል። እነዚህም ከፍተኛ ወንጀልና ሚስዲሚነሮች ከስራው ጋር የተገናኘ ኃላፊነቱ ጋር የተገናኘ ወንጀል ከፈጸመ ከስልጣን ተገዶ እንዲወርድ የሚያደርግ አንቀጽ የመጀመሪያው አርቲክል ላይ ለህግ አውጪው መብት የሚሰጥ አንቀጽ አስቀምጠዋል። ያ አንቀጽ ፕሬዚደንቱ ህግ አስፈጻሚው ከህግ በላይ አይደለም፣ ማንም ሰው ከህግ በላይ አይደለም፣ ሃይ ክራይም ኤንድ ሚስዲሚነር አናሳ የሚሆኑን ከፍተኛ ወንጀሎች ከስራው ጋር ከኃላፊነቱ ጋር የሚገናኝ ከሆነ በዛ ከስልጣኑ ተገዶ የሚወርድበት ፕሮሰስ ኢምፒችመንት እስካሁን ድረስ በዝግ ነበረ ይካሄድ የነበረው። አሁን ግን በፓብሊክ የተጀመረው ምክር ቤቱ ስርዓት እንግዲህ ያንን የመጀመሪያ ደረጃ ፕሮሰስ የሚያካሄድ ነው እና በህገ መንግስቱ መሰረት 2 ክፍሎች አሉት ህግ አውጪው ሀውስ ኦፍ ሬፕሬዘንታቲቭ 435 የሚሆኑ ከዛ ደግሞ ለብቻቸው ሴኔተሮች አሉ ከየስቴቱ 2 ተመርጠው የሚመጡ እና ሀውስ ኦፍ ሬፕሬዘንታቲቭ ኢምፒችመንት የሚጀመረው በ435ዎቹ ነው። እነሱ ከሳሽ ናቸው በህገ መንግስቱ። ሴኔቱ ደግሞ ፈራጅ ነው። አንዱ ከሳሽ ነው፣ አንደኛው ክሱን አዳምጦ የሚፈርድ ነው። ማለት ወደ ፍርድ ቤት አይሄድም። በዛ ሁኔታ አሁን የክሱ መንገድ ገና መጀመሩ እና ምን አይነት አንቀጾች በምን አይነት ወንጀሎች እንደሚከሰስ ገና አልተረጋገጠም። ወንጀሉ ገና እየተሰማ ሰዎች እየመጡ የማይን ቃል እየሰጡ ነው እና በዛ መሰረት ዶናልድ ትራምፕ ፕሬዚዳንቱ እነዚህን ጥፋቶች አጥፍተዋል፣ በዛ ምክንያት ከስልጣኑ መወገድ አለበት ብለው የክስ ይመሰርታል። ያ ክስ ወደ ሴኔቱ ይሄዳል። እነዚህ ሲያሳልፉ በማጆሪቲ ብቻ ነው የሚያሳልፉት።
በአብላጫ ድምጽ ካሳለፉ በቂ ይሆናል እንደራሴዎች ምክር ቤት ለመሄድ። መልካም። ቀደም ብለን እንደጠቀስነው ታሪካዊ ሂደት ነው። የተከፋፈለ ቡድናዊ አተያይ ባለበት ከሳሾቹ ዲሞክራቶች ይሄን ክፍፍልና አንድ ነገር በተፈለገ መንገድ የሚታይበት ጊዜ በዋናው ጭብጥ ላይ ለማተኮር መርጠናል ያሉበትን መንገድ እየተናገሩ ነው። ምን ይጠበቃል? ዞሮ ዞሮ ሁለት ቡድኖች የየራሳቸውን ፍላጎት የሚያንጸባርቁበት እንደመሆኑ፣
አዎ፣ በመጀመሪያ ደረጃ እዚህ ሰዎች የሆኑት የታወቀ ነው። ከዚህ በፊት በዝግ ችሎት ቃላቸውን ሰጥተዋል። ምንድን ነው የተደረገው የሚለው ላይ ብዙ ክርክር የለም። መሰረቱ ምንድን ነው? ፕሬዚደንት ትራምፕ ለዩክሬን ፕሬዚደንት ዘለንስኪ ከሚባለው አዲስ ከተመረጠ የዩክሬን ፕሬዚደንት ጋር በስልክ በሚነጋገሩበት ጊዜ ለዩክሬን መንግስት ህግ አውጪው አጽድቆ ያሳለፈውን የሚሊተሪ እርዳታ ከ400 ሚሊዮን በላይ የሚሆን ለዩክሬን ከመሰጠቱ በፊት ዩክሬን በአሜሪካ ፖለቲካ ጣልቃ ገብቶ ወደፊት በዴሞክራት ተመራጭ ሆኖ ከዶናልድ ትራምፕ ጋር ሊወዳደር ይችላል ተብሎ የሚጠበቀውን በፊት ምክትል ፕሬዚደንት የነበረውን ጆሴፍ ባይደን የሚባለውን ኢንቨስቲጌት እንደሚያደርጉና በኮራፕሽን ኢንቨስቲጌት እያደረግነው ነው ብለው መግለጫ እንዲሰጡ ያ ሲሆን ለዶናልድ ትራምፕ ወደፊት ማሸነፍ እድል መንገድ ከፍት ለማመቻቸት ተብሎ የተደረገ፣ ያንን ካልሆነ ደግሞ ሚሊተሪ የተፈቀደውን እርዳታ ዩክሬን እንዳያገኝ ወደ አሜሪካ መጥቶ ከዶናልድ ትራምፕ ጋር ፕሬዚዳንት እንዳይገናኝ እገዳ እንደሚደረግበት በተለያዩ ሰዎች በድብቅ መልእክቱን በማስተላለፍ በተጨማሪም በቀጥታ በስልክ ንግግር ጊዜ ያንን ጠቅሶ እንደተናገረ እና የተሰጠውን የፖለቲካ ቦታ ስልጣን ለግል ጥቅም አውሏል። መንግስት የፈቀደውንም እርዳታ ለግል ጥቅም ሲል አዘግይቷል። ያንንም በማዘግየት ለግል ጥቅም የሚሆን እርዳታ ከውጭ ሀገር ፕሬዚደንት ጠይቋል በሚል ነው።
አቶ ደረጀ፣ የምስክሮች መስማት ሂደቱ የያዝነው ሳምንት የመጀመሪያው ነው። ዛሬ ሁለት ምስክሮች ይሰማሉ። የፊታችን አርብ በዩክሬን በጊዜው የዩናይትድ ስቴትስ አምባሳደር የነበሩት በዚሁ ከክሱ ጋር በተያያዙ ጉዳዮች በግፊት ተነስተዋል ከስልጣናቸው የተባሉት አምባሳደር ምስክርነት ቃላቸውን ይሰጣሉ። መጪው ሳምንትም በተመሳሳይ ሌሎች ድምጾች ይሰሙበታል። በሂደት ተከታትለን የሚኖሩትም ሁኔታዎች በምንገመገምባቸው ፕሮግራሞች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። ክቡራትና ክቡራን አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እያደመጣችሁን ያላችሁት። ከዚህ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የምናቀርብላችሁን ዝግጅት በ19ና በ25 ሜትር ባንድ አጭር ሞገድ እንድትከታተሉ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ በፌስቡክ እና በትዊተር ተከተሉን፣ ተነጋገሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር እና ከአፕ ስቶር አውርዳችሁ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኗ ናሽዋን ካሊ፣ የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። ከምሽቱ 3:39 ሌል ትንሽ ሰከንዶች ይቀራሉ። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
ወደ ዴሞክራሲ በተግባር
። ኢትዮጵያ ከግማሽ ክፍለ ዘመን በላይ በስራ ላይ የነበረውን የወንጀለኛ መቅጫ ስነ ስርዓት ህግ ለማሻሻል ዝግጅቷን ማጠናቀቋ ተሰምቷል። ማሻሻያው ለብዙ ዜጎች ፍትህ እጦት አስተዋጽኦ ሲያደርጉ የነበሩ የህግ አግባቦችን እንደሚያስወግድ፣ ሀገሪቱን ከዘመናዊው ዓለም አቀፍ የፍትህ አሰራር ጋር እንደሚያስተዋውቅ የማሻሻል ስራውን ሲመራ የነበረው የመንግስት አካል ለአሜሪካ ድምፅ ሬዲዮ አስታውቋል። ሀብታሙ ስዩም ዝርዝር አለው።
በኢትዮጵያ ህግ ምሁራን ዘንድ አከራካሪ ሆነው ከባጁ ጉዳዮች መካከል አንዱን በመምዘዝ ቆይታችን ይጀመር። አንድ ሰው ነፍስ አጥፍተሃል ተብሎ የመጨረሻ ውሳኔ ተላለፈበት፣ ከጊዜያት በኋላ ግን ተገደለ የተባለው ሰው በሕይወት መኖሩ ታወቀ። ከለዳው ተፈርዶበት በእስር የከረመው ሰው ዕጣ ምን የሚሆን ይመስላችኋል? አማራጭ ተብለው ወደሚነሱ የእኛ ሀገር መፍትሄዎች ቆየት ብለን እንመጣለን። የባህር ማዶ ሀገራት ውሳኔ የሚያስለውጥ አዲስ ማስረጃ በሚያገኙ ጊዜ መሰል ክስተትን የሚጠግኑበት ስርዓት አላቸው።
ሪስ ኦፍ ጀጅመንት ወይም የመጨረሻ ፍርድ እንደገና ማየት የሚባል ጽንሰ ሀሳብ አለ። አንድ ፍርድ ቤት ውሳኔ ከሰጠ በኋላ የሰጠው ውሳኔ ስህተት መሆኑን ግልጽ በሆነ አግባብ ስህተት መሆኑን ቢገነዘብ ተመልሶ ይህን ውሳኔ እንደገና የሚያይበት ስርዓት ማለት ነው።
ኢትዮጵያ ለ57 ዓመታት የተጠቀመችበት የወንጀለኛ መቅጫ ስነ ስርዓት ህግስ
ፍርድ ቤቶች ግልጽ በመስጠት ሀሳባቸውን ካወቁ ተመልሶ የሚያውበት ስርዓት በሌሎች ሀገሮች ሪቪ ኦፍ ጀጅመንት የሚባል ኮንሴፕት ነው። በጣም የታወቀ ኮንሴፕት ነው። እኛ ስነ ስርዓት ህግ ላይ የለም፣ አይታወቅም።
መሰል ክስተቶች ተደጋግመው ባይፈጠሩም ቢፈጠሩስ ብለው ለሚጠይቁ የህግ ዓለም ሰዎች የሚቀርቡ መፍትሄዎች ከወንጀል ስነ ስርዓት ህጉ በቀጥታ የሚጣቀሱ አይደሉም። የእጅ አዙር ብልሃቶች ተብለው ሊገለጹ የሚችሉ ናቸው። አንዳንድ የህግ ባለሙያዎች ያለው ብቸኛ አማራጭ ካለ ጥፋቱ የተወሰነበትን ሰው ቅጣቱን አጠናቆ እንደወጣ ወንጀለኛ ቆጥሮ መፍታት ነው ይላሉ። ሌሎቹ ደግሞ ወደ ወንጀል ህጉ መለስ ብለው የይቅርታና ምህረት አግባቦችን በማየት ካለ ጥፋቱ የከረመውን ሰው መልቀቅ የተሻለ ነው በሚል ይሟገታሉ። ውሳኔ የተላለፈበት ሰው ቀድሞ የተከሰሰው ይቅርታ በማያሰጡ ወንጀሎች ቢሆንስ ሌላ የሙግት መነሹ ነው። ከጥቂት ጊዜያት በኋላ ግን መሰል ሙግቶች የሚቀንሱ ይመስላል። ምክንያቱም ኢትዮጵያ ለግማሽ ክፍለ ዘመን የተጠቀመችበትን የወንጀለኛ መቅጫ ስነ ስርዓት ህግ በአዲስ ታሻሽላለች ተብሎ ይጠበቃልና ማሻሻያ የሚደረግበት ህግ ለአካዳሚክ ሙግቶች መልስ ከመስጠት ይሻገራል። የፍትህ ጥያቄዎችን የመመለስ ኢትዮጵያን ከዘመናዊው ዓለም አቀፍ የፍትህ ስርዓት ዘይቤ ጋር እኩሌታ የማድረግ አቅም እንዳለው ዓመታትን በፈጀው የማሻሻያ ጥናቱ የተሳተፉት በኢፌድሪ ጠቅላይ አቃቢ ህግ የህግ ጥናት ማርቀቅና ማስረጽ ዳይሬክተር አቶ በላይ ሁኔርጋ ከማሻሻያው አስፈላጊነት ጋር ያስረዳሉ።
የመጀመሪያውን ጉዳይ ብንመለከት እንኳን በ1954 ዓ.ም ኢትዮጵያ የነበራት አህዳዊ ስርዓት ነው። ስለዚህ የወንጀለኛ መቅጫ ስነ ስርዓት ህጉ በዛ ሰዓት የወጣው አህዳዊ ስርዓትን ታሳቢ አድርጎ ፌዴራላዊ ስርዓትን ሳይሆን አህዳዊ ስርዓትን ታሳቢ አድርጎ የወጣ ነው ማለት ነው። እንደዛ ከሆነ የክልል ፍርድ ቤቶች ስልጣን፣ የፌዴራል ፍርድ ቤቶች ስልጣን፣ የክልል ፖሊስ፣ የክልል ጠቅላይ አቃቢ ህግ፣ የፌዴራል ፖሊስ፣ የክልል የፌዴራል ጠቅላይ አቃቢ ህግ ስልጣኖች ምን ምንድን ናቸው? የክልል ፍርድ ቤቶች፣ የፌዴራል ፍርድ ቤቶች የሚሉ ኮንሴፕቶች የሉትም። ሌላኛው ከዛ በኋላ 1996 ዓ.ም የወጣ የወንጀል ህግ አለ። የወንጀለኛ መቅጫ ስነ ስርዓት ህጎች ዋና ዓላማቸው የወንጀል ህግን ማስፈጸም ነው። የወንጀል ህግ እንዴት ነው የሚመራው? ምርመራ እንዴት ነው የሚጀመረው? አቃቤ ህግ ክስ ሲመሰርት እንዴት ነው የሚያደርገው? ምርመራ ሲመራ እንዴት ነው የሚያደርገው? ተከሳሽ እንዴት ይጠራል? እንዴት ምርመራ ይደረጋል? የፍርድ ቤት አካሄድ እንዴት ነው? ምስክር ሲቀርብ የተከሳሽ ወይም የግል ተበዳይ ምስክርነቱ ተርፈ የሚሉትንና ይህን እስከ አፈጻጸም ድረስ ማረሚያ ቤቶች እስከሚያስፈጽሙ ጉዳይ ድረስ የሚመራው በስነ ስርዓት ህግ ነው። ስለዚህ በ1996 አዲስ የወንጀል ህግ ከወጣ የግድ ከዚህ ጋር የሚጣጣም አዲስ ስነ ስርዓት ህግም ያስፈልጋል ማለት ነው። ከዛ ውጪ በህገ መንግስቱ አለ። ህገ መንግስቱ ላይ ከሰብአዊ መብት፣ የቡድን መብት፣ የግል መብቶች ጋር ተያይዞ በርካታ አዳዲስ ነገሮችን አምጥቷል። ነገር ግን ይሄ በ1954 ዓ.ም የወጣ ወንጀለኛ መቅጫ ህግ ከዚህ ከሰብአዊ መብት አንጻር ያለው ትኩረት በጣም ደካማ ነው።
በማሻሻያው መሰረት ለወትሮ የወንጀለኛ መቅጫ ስነ ስርዓት ህግ ተብሎ ይጠራ የነበረው ህግ የወንጀል ህግ ስነ ስርዓትና ማስረጃ ህግ የሚል አዲስ ስያሜ ይኖረዋል። ማሻሻያው ያካተታቸው አንቀጾች ከተከሳሽና ተጠርጣሪዎች አያያዝ ጋር በተያያዘ የሮሮ ምንጮች የነበሩ አሰራሮችን ለመቅረፍ እንደሚያስችል አቶ በላይሁን ያምናሉ።
ለምሳሌ ዋስትና በተመለከተኛ ሀገር በጣም ብዙ ሮሮ የሚነሳበት ነው። በቀላል ወንጀል በብዙ በመካከለኛም ወንጀል የፈጸመ ዋስትና ሲከለከል እንዲህ አይነት አሁን እነዚህ በግልጽ ተቀምጠዋል። ዋስትና በመርህ ደረጃ መብት መሆኑን ከዛ ውጭ የክርክር ሂደት ለምሳሌ ፖሊስ ምርመራ ለመመርመር ምን ያክል ነው መቆየት ያለበት? ገደብ አልነበረውም። እኛ ሀገር እስከ ዛሬ 14 ቀን እየጠየቀ አመት ሁለት አመት ሁሉ ሊያራዝመው ይችላል። አሁን ያው አልጸደቀም ገና፣ ሊቀንስም ሊጨምርም ይችላል ቁጥሩ። ግን 14 ቀን ነው መጠየቅ የሚችለው ፖሊስ። ግን በጠቅላላ የሚጠየቀው ከአራት ወር አያበቅም። ይህ ትልቅ ለዜጎች ከፍተኛ የሆነ ጠቀሜታ ያለው ድንጋጌ ነው። ከፍተኛ የሆነ በወንጀል ስራ አስራ ስርዓት ውስጥ የሚያልፍ ሰዎችን ፕሮቴክት የሚያደርግ ፖሊስ ወሜል አካል እንደፈለገ ማረፊያ ቤት፣ ማረሚያ ቤት ወይም ማቆያ ቤት እንዳያቆያቸው ፕሮቴክት የሚያደርጋቸው ነው። አቃቢ ህግ ክስ ለመመስረት ምን ያክል ጊዜ ነው ማቆየት ያለበት? ግልጽ ድንጋጌ ተቀምጧል።
ከዚህ በተጨማሪ ህጉ በሌሎች ሀገራት ሲሰራባቸው የነበሩ መልካም አሰራሮች እንደተዋሰ፣ ለሀገር በቀል ባህላዊ የህግ እሳቤዎችም ቦታ እንደሰጠ አቶ በላይሁን ነግረውናል።
ፍሪ ባርጌም የጥፋተኝነት ድርድር የምንለው ለምሳሌ ተከሳሽና አቃቢ ህግ የሚደራደሩበት ስርዓት በካናዳ፣ በአሜሪካ፣ በሌሎች ሀገሮችም በጣም የሚታወቅ ሀሳብ ነው። እዛ ሀሳብ ነው፣ በእኛ ሀገር የለም። አማራጭ መፍትሄ የምንላቸዋል። ሁልጊዜ ሰው ተጠቶ ማረሚያ ቤት መሄድ አይጠበቅበትም። ከባህሪው አንጻር ለምሳሌ በሱስ የተጠመደ ከሆነ የአእምሮ ችግር ያለበት ከሆነ ሌሎች ችግሮች ካሉ አማራጭ መፍትሄዎች መኖር አለበት። የእኛ የወንጀለኛ መቅጫ ስነ ስርዓት አያውቀውም ይህንን ማለት ነው። አይታወቅም። ሁልጊዜ ወደ ማረሚያ ቤት ነው ሰው የሚላከው። ግን ብዙ ስርዓቶች አሉ። ሌላው ኢትዮጵያ በርካታ የሆነ ባህላዊ ስርዓቶች አሏት። የወንጀል ጉዳይን ጨምሮ የመጨረሻ ልባት ለመጠጥጋቸው ስርዓቶች አሉ። እነሱንም እንደየጠቀሜታቸው እውቅና መስጠት ያስፈልጋል።
የመንግስት መስሪያ ቤቶች ተጠርጣሪዎችና ወንጀለኞችን በተመለከተ የሚኖር ዓለም አቀፍ ትብብርን የሚያከናውኑባቸው የሕግ አቅጣጫዎች ማስቀመጡን የነገሩን አቶ በላይሁን ይርጋ የኢትዮጵያ ፍርድ ቤቶች የወንጀል ማስረጃዎችን በምን አግባብ መቀበል እንዳለባቸው የሚያሳይ ወጥ ሕግ አለመኖሩን አስታውሰው አዲሱ ሕግ ከስያሜው ጀምሮ በማስረጃ አያያዝ ተገበር ስለሚገባው ስርዓት በዝርዝር እንደሚያብራራ ነግረውናል። ለሚኒስትሮች ምክር ቤት የተመራው ረቂቅ ማሻሻያ በ2012 የመጀመሪያ ወራት ሕግ ሆኖ እንደሚጸድቅ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በወንጀል ስነ ስርዓት ሕግ ማሻሻያ ላይ የተቀናበረውን የሀብታሙ ስዩም ዘገባ ነው በዲሞክራሲ በተግባር ዝግጅታችን ያደመጣችሁት። ክቡራትና ክቡራን፣ አመሰግናለሁ ሀብታሙን ለዘገባው። ተከታዩ ዝግጅት ሴቶችና ቤተሰብ ነው።
ዶክተር ሰላሜነሽ ጽጌ በጥቁር አንበሳ ሆስፒታል የህፃናት ሕክምና ክፍል ውስጥ የምትሰራ ወጣት ሴት ዶክተር ናት። በትላልቅ ሪፈራል ሆስፒታሎች ዙሪያ ከክፍለ ሀገር የሚመጡ ማረፊያ ያጡ ህሙማንና አስተማሚዎቻቸው ችግር መፍትሄ እንዲያገኝ ስትል የጎጆ የህሙማን ማረፊያ መስረታ እየሰራች ትገኛለች። የዘንድሮ የላቀች ሴት ተሸላሚም ናት። ኤደን ገረመው አነጋግራት ዘገባ አዘጋጅታለች።
በልጅነቱ ያጋጠማትን የቆዳ ህመምና ስቃይ ተከትሎ ገና ከስምንት ዓመቷ ጀምሮ ሐኪም መሆን እንደምትፈልግ አስረግጣ ትናገር እንደነበር ታስታውሳለች። የዛሬ እንግዳዬ ዶክተር ሰላሜነሽ ጽጌ የጎጆ ህሙማን ማረፊያ መስራች ናት። የዚህ ዓመት የደፋር ሴቶች ማህበር ኤውብ የላቀች ሴት ተሸላሚም ሆናለች። የዛሬ 6 ዓመት አካባቢ በየካቲት ሆስፒታል ተለማማጅ ዶክተር ሆና በምታድርበት ጊዜ ያጋጠማት ታካሚ ለጎጆ የህሙማን ማረፊያ መነሻ እንደሆናት ታስታውሳለች።
ሀሳቡ የመጣው የመጨረሻ አመት የህክምና ተማሪ ሆኜ ነው። የምሽት ተረኛ ሐኪም ሆኜ በየካቲት 12 ሆስፒታል እየሰራው አንድ ጊዜ አለማየሁ የሚባል ህመምተኛ ምሽት ላይ ወደ እኔ ይመጣል እና እጅ ላይ ስብራት ነበረው እና ያንን ስብራት የሚያስፈልገው ምርመራዎች አድርገን ከና ይሁን ህክምና የካቲት መሰጠት አይችልም፣ ስለዚህ ወደ ጥቁር አንበሳ ሆስፒታል መሄድ አለብህ ብዬ ስነግረው ማልቀስ ጀመረ። እና በጣም ደነገጥኩኝ። ሲያለቅስ ያለውን ነገር አስረድቶኝ አልኩት። ሲነግረኝ 3 ቀን ከአምቦ ወደ አዲስ አበባ አካል ለመድረስ በእግሩ ነው የተጓዘው እና ለምግብ የሚሆን ምንም ገንዘብ የለውም ነበር እና አሁን ደግሞ ጥቁር አንበሳ ሆስፒታል የት እንደሆነ አላውቅም፣ ስለዚህ እኔ ከዚህ መሄድ አልፈልግም፣ የምታደርጉኝ ነገር አድርጉኝ ብሎ ያኔ ለጊዜ የመጣልኝ ሀሳብ ከጓደኞቼ የተወሰነ ገንዘብ ሰበሰብኩኝና እራት ከኛ ጋር እንዲመጠብ አደረግኩ። ከዛ ሆስፒታል ውስጥ እንዲያድር አስፈቅደናለት አስተኛ ነው እና እንደዚህ አይነት መንትኖች በጣም መብዛት ያጋጥሙናል። የተለመደ ነገር እንደዚሁ በጊዜው ቄኛ የነበረው አሁን የትዳር አጋሪ ነው አጫወትኩት በማግስቱ እና ብዙ ጊዜ ተመሳሳይ ታሪክ እንደነገርኩት ተውሏል እና ሰላም እነዚህ መንተኞች እንዲህ ብዙ ከሆኑ ለምን ቋሚ የሆነ የሚታገዙበትን መንገድ አልፈጠሩላቸውም የሚል ሀሳብ ነበረኝ። ከዛ የእሱን ሀሳብ ይዤ ወደ ሌሎች አምስት ሴት ጓደኞች ሄድኩኝ። ለውጥ ማምጣት የምንችልበት ስራ ነው በሚለው በጣም ተደሰትን። ህሙማኖቹ ከመሬት ላይ ከሚተኙበት ከዛ ግርግና፣ አፈር፣ ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይደፈራሉ፣ ዘረፋ ይፈጸምባቸዋል። ብዙ ነገር አለ። ህጻናት ጥቃት ነበር። ሆስፒታል ውስጥ እንዲተኙ ስለማይፈቀድ ደበኞች በሌሊት አባርሯቸዋል። እና በቃ ድብድቆች ነበረ። ለእነሱ ህክምናቸውን ራሱ ቢጨርሱ ወደ ሀገራቸው የሚመለስበት ገንዘብ ስለሌላቸው እጅግ በጣም ብዙ ጎዳና ተዳዳሪ ሆነ የቀሩ ህመምተኞች አሉ።
ከዚህ ጥናት በመነሳትም ለመጀመሪያ ጊዜ ከኪሳቸው ባዋጡት መዋጮ የጥቁር አንበሳ ሆስፒታል ውስጥ ለሰባ ህሙማንና አስታማሚዎቻቸው የምሳ ግብዣ አደረጉ። ያገኙት ምላሽ ታዲያ አበረታች በመሆኑ በቀጣይነት ቋሚ በሆነ መልኩ ለመስራት የጎጆ ህሙማንም ማረፊያ ለትርፍ ያልተቋቋመ ድርጅት መሰረቱ።
2007 ላይ ነው የተመሰረተው። ህጋዊ የሆነ ፍቃድ ሲሰጠን ጎጆ ህሙማን ማረፊያ የሚል 6 ወር ብቻ ነው የፈጀብን ይህንን ስናረግ። ልክ ፍቃድን ካገኘን በኋላ በፕሮፖዛላችን መሰረት እነዚህ ሰዎች ያጡት ምግብ፣ መጠለያ እና ትራንስፖርት ነው። ስለዚህ ከሶስቱ የቱን ነው ማድረግ የምንችለው ቀድመን በሚለው አሰብን እና የምግብና የትራንስፖርትን ሰርቪስ ራሳችን እስከ ኪሳችን እያዋጣን እንጀምር በሚለው ተስማማን እና የመጠለያውን ሁኔታ ያው መሬትን ግንባታ የሚያስፈልገው ነገር ስለሆነ እሱን ፕሮሰስ ግንጨርስ ህመምተኞቹ ተስፋ እንዲኖራቸው ጥቁር አንበሳ ሆስፒታል ውስጥ ፕሮፌሰር አበበ በቀለ የጊዜው ዲን የነበሩት ፈቀዱልን የሆስፒታሉን ክፍት ቦታ እንደሚጠቀም። እዛ ላይ ድንኳን አድርገን ወንበሮች ደርድረን የምሳ ፕሮግራሙን በዛ መልክ በሳምንት 3 ቀን እያደረግን አሁን ድረስም በሳምንት 3 ቀን ነው እየከፈለ ያለው። እያንዳንዱ የምሳ ፕሮግራም ላይ የትራንስፖርት ወጪያቸውን መሸፈን የማይችሉ ህሙማኖች ጌት እየቆረጥን ወደ ሀገራቸው መመለስ ጀመርን ማለት ነው።
በጥቂት በጎ ፈቃደኞችና በተባባሪ የቢሮ ኃላፊዎች ድጋፍ የተጀመረው ጎጆ መንገዱ ሙሉ በሙሉ አልጋ ባልጋ አልነበረም።
ከዛ በኋላ ያው መሬቱን ለማግኘት ብዙ ጊዜ አልፈጀብንም ነበረ። ከዛ በኋላ ክላካ ኮንስትራክሽን ኢንተርፕራይዝ እናንተ መሬት ለማግኘት አላችሁ እኛ እንዳውም በነጻ እንሰራላችኋለን ብለው ቃል ገቡልን። ግንባታን ለመጀመር የግንባታ ፍቃድ ለማግኘት 2 አመት ፈጀብን። ቀበሌና ክፍለ ከተማ ስንዛዛ ስንጠይቅ ፍቃድ ብዙ ሰዎችን ስናናገር እና ግን ያ ውጣ ውረድ በጣም አስቸጋሪ ጊዜ ነበረ።
ጎጆ የህሙማን ማረፊያ ያንን ሁሉ አልፎ በአሁን ሰዓት በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ ባለው ማዕከሉ 104 ህሙማንና አስታማሚዎቻቸውን መቀበል የሚችል የማረፊያ ስፍራ ኖሮት ከበጎ ፈቃደኞች በሚደረግለት ችሮታ ህሙማንን ከህክምና ወጪ በተጨማሪ ያለባቸውን ጭንቀቶች በማቅለል ላይ ይገኛል።
የሚመጡት ከሶሻል ሰርቪስ ቢሮ ባለ ሪኮሜንዴሽን ሌተር ነው። በዛ ፎርም መሰረት ያንን ሞልተው ወደ ጎጆ ይልኩታል ማለት ነው። አልጋቸውን ራሳቸው ናቸው የሚያነጥፉት። ልብሳቸውን የሚያጥቡበት ደስ ዘጋጅ ተምላቸዋል። ገላቸውንም ሁሉም ነገር ንጽህና የሚጠብቁበት ስምኛ የንጽህና መጠበቂያ እቃዎች እንሰጣቸዋለን ማለት ነው።
ዶክተር ሰላሜነሽ ጽጌ በቀጣይ ጎጆ የህሙማን ማረፊያ በተለያዩ የሪፈራል ሆስፒታሎች አካባቢዎች ላይ አድማሱን አስፍቶ ከዚህ የበለጠ ቁጥር ያላቸውን ህሙማንና ቤተሰቦቻቸውን መቀበል የሚችልበት ሁኔታ ላይ እየሰሩ መሆኑን አጫውታኛለች። የዘንድሮ የኤውብ የደፋር ሴቶች ማህበር የላቀ ሴት ውድድር ውስጥ ከአምስት ምርጥ የላቁ እጩ ሴቶች መካከል አሸናፊ በመሆኗ ለጎጆ ህሙማን ማረፊያና መደገፊያ የሚውል 100,000 ብር ሽልማትም አግኝታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አንበጣና የደቀነው ስጋት።
የአንበጣ መንጋ ወደ ኢትዮጵያ አሁንም እየገባ እንደሆነና የማያቋርጥ የመከላከል ሥራ እንደሚያስፈልግ የግብርና ሚኒስቴር አስታውቋል። መለስካቸው አማሃ ዝርዝሩን ይዟል።
ከየመንና ከሶማሊላንድ እንደተነሳ የሚታወቀው የበረሃ አንበጣ ወደ ኢትዮጵያ ገብቶ በአርሶ አደሩ ሰብል ላይና በአርብቶ አደሩ የግጦሽ ስፍራዎች የተለያዩ ጉዳቶች ቢያደርስም በእጅጉ ተጋኖ እየተነገረ እንደሆነ ግብርና ሚኒስቴር አስታወቀ። በሚኒስቴሩ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮስ ሰላቶ ለቪኦኤ እንደገለጹት ከሆነ የአንበጣው መንጋ ወደ ሀገር ገብቶ ጉዳት ማድረሱ የማይታበል ቢሆንም የጉዳቱ መጠን ግን በትክክል ተለይቶ ያልታወቀ እንደሆነና በወሬ ደረጃ የሚናፈሰው ደግሞ ትክክለኛውን ገጽታ እንደማያሳይ ያስረዳሉ። እስካሁን ባለው መረጃ ግን እንደ ሀገር የደረሰው ጉዳት አነስተኛ ነው ይላሉ።
እንግዲህ በሳይንሳዊ መንገድ መጠናት ካለበት በሁለት መንገድ ነው የምናየው። የአበበና የበቀለ ማሳ ሙሉ በሙሉ ጠፍተዋል ሪፖርት ነው እንጂ የጉዳት መጠን መግለጫ አይደለም። የጉዳት መጠን እንደ አገር የምንገልጽ ከሆነ ደግሞ አጠቃላይ ማሽላና በቆሎ ይሄን ያህል ሄክታር ነው። ከዛ ውስጥ ራንደምሊ አልፎ አልፎ በሳይንሳዊ ዘዴ ተክዶ መረጃ ይወሰዳል። ከዛ ያ መረጃ ይተነተናል። አናላይዝ ተደርጎ ዳታው በይሄን ያህል ፐርሰንት ነው ከዚህን ያህል ሄክታር ተብሎ ነው የሚነገረው። እንደዛ ከሆነ በጣም ዝቅተኛ ነው የምንለው እኛ ጉዳቱ። ከነበረው የአንበጣ ግፊት ወይም ከመጣብን ከፍተኛ የአንበጣ መንጋ አንጻር ስናይ ጉዳቱን አሁን በዚህ የሚቆምልን ከሆነማ እንደውም ጨርሶ እንደ ሀገር ጎዳን ማለት ሁሉ ማንችልበት ደረጃ ላይ ነን።
በግለሰብ ደረጃ ግን የተጎዱ ሰዎች ስላሉ እነሱ ትልቅ እርዳታ ይፈልጋሉ ማለት ነው። ለእነዚህ ሰዎች ጎና ምስተር ምን ላያደርግ ይችላል? ግን አጠቃላይ እንደ ኃላፊነት ምን ይደረጋል?
የተጎዱ ሰዎችን በሚመለከት መንግስት የሚያዩ ነገር ይኖራል። ግን አሁን ይጠና ነው የምንለው እኛ በትክክል እኛም በአካልም ያየነው አለ፣ እንደገና በስልክም እንደዚሁ እየጠየቅን ነው። የእኛም ባለሙያዎች የሚመለከታቸው ባለሙያዎች ይሄዳሉ። የወረዳ የዞን የክልል ባለሙያዎችም እያዩ ነው ያሉት። ስለዚህ 100% ሰብላቸው የጠፋባቸውን ለይተን የምናውቅበት ሂደት ይኖራል። እሱን እዛ የወረዳም አመራር የዞንም አመራር ስላለ የነዛ ጉዳት ነው፣ በትክክል ጉዳት ነው ብለን ነው የምናስበው። ግን እንደ አገር ስናይ እንደው ኢኮኖሚያዊ ጉዳት በሚያደርስ ደረጃ ነው አሁን አንበጣ ያለው ማለት አንችልም።
ግብርና ሚኒስቴር በአሁኑ ወቅት ወደ ኢትዮጵያ የገባውና የበረሃ አንበጣን በተመለከተ የቀደመ ማስጠንቀቂያ ደርሶት እንደነበረ አቶ ዘብዴዎስ ያስታውሳሉ። እንዲያውም በብዙዎች ዘንድ እንደሚባለው ከሶስትና ከአራት ወራት ወዲህ ሳይሆን ከዚያ በፊት ብዙ ወራት አስቀድሞ ማስጠንቀቂያ ስለነበረ በተለምዶ ጥቃት ይደርስባቸው በነበሩ የሀገሪቱ ክፍሎች የዝግጅት ስራዎች ተከናውነዋል ብለዋል።
ይሄ ሳይክሎን የሚባል ከፍተኛ ፍጥነት ያለው አውሎ ነፋስ ከህንድ ውቅያኖስ ተነስቶ በየመን በኩል በተለይ ያልተጠበቀ ዝናብ ያመጣበት ወቅት ነበረ ያለፈው 2011 መስከረም። ከዛን ጊዜ ጀምሮ ይሄ ሳይክሎን በተለይ ለአንበጣ መራቢያ የመን፣ ኦማን እዛ አካባቢ ያሉ ሳውዲ አረቢያ፣ የመን አዋሳኝ አካባቢዎች ምቹ ስለሆኑ ለዛ ምቹ ይሆናል ስለተባለ ከዛን ጊዜ ጀምሮ ነበር በተለይኛ አሁን እኛ ጋር ደግሞ ግንባር ቀደም ፍሮንት ላይን ብለን የምንላቸው አፋር፣ ሶማሌ፣ ምስራቅ አማራ፣ ደቡባዊ ትግራይ፣ ምስራቅ ኦሮሚያ፣ ድሬዳዋ የመሳሰሉ ክልሎችን በደንብ ሰንስታይዝ የማድረግ በተለይ የአንበጣ አሳሽ ስካውቶችም ስላሉ ስካውቶችንም ጭምር እንደዚሁም የማህበረሰቡ የጎሳ መሪዎችን የቀበሌ አመራርንም ጭምር በዚህ ጉዳይ ላይ በደንብ ግንዛቤ ስንሰጥ ነው የቆየ ነው።
የአንበጣው መንጋ አሁንም በንቃትና በሚፈለገው ጥንቃቄ መከላከል ካልተደረገበት ሊያደርስ የሚችለው ጉዳት እንደማይናቅ በማስታወስ አቶ ዘብዴዎስ ዛሬም እየተከናወነ ነው ያሉትን ስራ ዘርዝረዋል።
ይህን ስራውን ስንገመግም ሳይበር በፊት ኩብኩባ መከላከልና የበረረውን መከላከል እኩል ስላይደለ የበረረውን ፈጥነን መከላከል ስላለብን አውሮፕላን ቁጥር መጨመር አለብን በሚለው ተስማምተን አውሮፕላን አራት አድርገናል። ስለዚህ አራቱን አውሮፕላኖች የአውሮፕላኖችን ግብአት በጊዜ በወቅቱ እያቀረብን እንዳይቆሙ አድርገን በተለይ መስራት በሚገባቸው ወቅት የምናሰራቸው ከሆነ የግራውንድ ቲም የምንለው ከመሬት ሆኖ መረጃ የሚሰጠውን የባለሙያ ቁጥር በአግባቡ ከክልልም በተለይ መሬት አቀማመጡን የሚያውቁ ሰዎችን ከክልል ከወረዳ ቶሎ በየቦታው አድርገናል። አሁንም እነሱን ኢፊሸንትሊ የምናሰራ ከሆነ አሁን ባለበት ቦታ ላይ ጉዳቱን ልናቆም እንችላለን። ቀጣይ ስራ ነው እኛ እንደውም በደንብ መስራት አለብን የምንለው አሁንም እየገባ ያለው መንጋ ግማሹ ወደ ኤርትራ ይሄዳል፣ ግማሹ ወደ ኦጋዴን ይሄዳል። ኦጋዴን ላይ ዝናብ እየዘነበ ነው ያለው። በተለይ ይሄ ቀብሪ ዳሃር ወርደር የሚባሉ የታችኛዎቹ የሶማሌ ክልል ዞኖች ላይ አተኩረን ነው መከላከል ያለብን። እሱ ወደ ደቡባዊ ኦሮሚያ ደቡብ ህዝቦች አልፎ ወደ ኬንያም እንዳይሄድ አስፈላጊውን ሎጂስቲክ እያዘጋጀን ያለ ነው። አሁን እዚህ ላይ በተለይ ሰሜን ምስራቅ አገሪቱ ክፍል ያለው የአንበጣ ሁኔታ ቀዝቀዝ ካለ ወደ ላይ አንገቱን ያቀናው የሚያቆም ከሆነ ያለውን የሰው ኃይል ይዘን ወደ ታች ነው የምንንቀሳቀስ።
ከአካባቢና ዓለም አቀፋዊ ድርጅቶች ጋር በመተባበር የሚከናወነውን ስራም ምን እንደሚመስል አቶ ዘብዴዎስ ሰላቶ አብራርተዋል።
በጋራ ነው የምንሰራው። ከምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት ሁለት አውሮፕላን የወሰድነው ከነሱ ነው። ባለሙያዎቻቸውም ሲኒየር ባለሙያዎች ከኛ ጋር አብረው እየተመካከርን ነው እየሰራን ያለ ነው። የዓለም የምግብና እርሻ ድርጅት ኢትዮጵያ ጽህፈት ቤትም ውስጥ ሲኒየር ባለሙያዎች አሉ ከኛ ጋር አብረው በየወቅቱ ሁኔታውን የሚገመግሙ። አስፈላጊውን በተለይ አፕዴት ለዓለም ከማሳወቅ መቆያ አብረን በጋራ እየሰራን ያለነው በቀጣይም ከነሱ ጋራ ያው የወደፊቱንም አብረን ነው ፕላን ያረግን ያለነውና አብረን ነው እየሰራን ያለነው።
የበራን በጣውን ከምንጩ ለመከላከል አሁን ያለው የየመን የጸጥታ ሁኔታና በሶማሊላንድም ውስጥ በአንበጣው መፈልፈያ ስፍራ አስፈላጊውን የመድኃኒት ርጭት ለማካሄድ የአርብቶ አደሮች ያኗኗር ሁኔታ እንዳላገዘ ይነገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ነው። አንድ የዩናይትድ ስቴትስ ዶላር 30 ብር ከ07 ተመንዝሯል። አዲስ አበባ ነገ ጭጋጋማ ትሆናለች ይላል የኢትዮጵያ ሜቴዎሮሎጂ ኤጀንሲ። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ሴልሺየስ ይሆናል። ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ሳይና
እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ።